ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ግማሽ ሰዓት ፕሮግራም አሁን ጀመረ። በትጥቅ ትግል ላይ ያለው የትግራይ ሕዝብ የጋራ ንቅናቄ የቀድሞ መሪ አቶ ሙላ አስገዶም በአዲስ አበባ የሰጡት ጋዜጣዊ መግለጫ፣ የግንቦት ሰባት ምላሽና ሌሎች ከርዕሰ ጉዳዩ ጋር የተዛመዱ ዜናዎች በዕለቱ አቢይ ርዕስ ይቀርባሉ። ከቅርብ ጊዜ ወዲህ በማኅበረሰባችን ውስጥ ይበልጥ እየጨመረ የመጣ እየተባለ ያለው ወይም እየታየ ያለ የሚመስል ድንገተኛ የጤና ሁከት ሁኔታ ነው የምሽቱ የሐኪሞን ይጠይቁ ቅንብር ትኩረት። በሕክምና ቋንቋ በእንግሊዝኛ ስትሮክ በመባል የሚታወቀውን ይህን የበሽታ አይነት ምንነትና ዋና ዋና ጠባዮችንም ይመረምራል። የአዲስ አበባው ቀላል ባቡርን የተመለከተ ቃለ ምልልስ በምሽቱ ንግድና ምጣኔ ሀብት ዝግጅት ተካቷል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የዛሬ ረቡዕ መስከረም 5 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው ስቱዲዮ 7 ስቱዲዮችን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን ለዜናው አዲሱ አበበ።
እንደምናመሽታችኋል። ናይጄሪያ ውስጥ የተጠለፉትን ከ200 በላይ ተማሪ ልጃገረዶች ለማስለቀቅ ይቻል ዘንድ ፕሬዚዳንት ሙሐመዱ ቡሃሪ ከአማጺው ቡድን ቦኮ ሐራም ጋር ድርድር መጀመራቸውን ለፈረንሳይ ዜና አውታር ገለጡ። ከዓመት በፊት ቺቦክ በተባለች ከተማ የተጠለፉት እነዚሁ ልጃገረዶች ዛሬ ድረስ ያሉበት አይታወቅም። በዚህ ሳምንት ፓሪስ ውስጥ ከፈረንሳዩ መሪ ፍራንሷ ኦላንድ ጋርና ከሌሎች የአገሪቱ ባለሥልጣናት ጋር የተገናኙት ፕሬዚዳንት ቡሃሪ በተናገሩት ቃል የቦኮ ሐራም መሪዎች ታጋቾቹን ከለቀቁ በአሁኑ ወቅት በመንግሥት ቁጥጥር ስር ለሚገኙ አንዳንድ የአማጺው ቡድን አባላት ምህረት እንደሚያደርጉ ቃል ገብተዋል። በደቡብ ሱዳን ሰላም እንዳይሰፍን እንቅፋት ሆነዋል በማለት የአገሪቱ መንግሥትና ተፋላሚ ሸማቂዎች ላይ የተባበሩት መንግሥታት ድርጅት ሊጥል የነበረው የኢኮኖሚ እቀባ ሩሲያና አንጎላ ተቃውሞ በማሰማታቸው እንዲዘገይ ተደርጓል። በሶስት ሰዓቱ የዜና እወጃችን በዚህ ላይ መጽሔት ዘገባ ያክልበታል። የዚምባብዌ ባለሥልጣናት በአንድ የዱር አራዊት አስጎብኝ ላይ የሕገ ወጥ አስተላላፊ ክስ መሠረቱበት። ተከሳሹ ከዚህ ቀደም ሴሲል በተባለው በዚምባብዌው ተወዳጅ አንበሳ ላይ ግድያ የፈጸሙት ቱሪስት ሐኪም የመራ መሆኑም ታውቋል። ቲዮ ብሮንክሆርስት የተባለው ይኸው አስጎብኚ ትናንት ማክሰኞ ቡላዋዮ ውስጥ በፖሊስ ቁጥጥር ስር ያዋለ ሲሆን የተያዘውም 29 ኒያላዎችን በኮንትሮባንድ ለማስገባት ሲሞክር መሆኑም ታውቋል። ቲዮ ዛሬ ረቡዕ ፍርድ ቤት ይቀርባል። አውሮፓ ውስጥ በፍልሰተኞች ብዛት የተነሳ ለተፈጠረው ቀውስ ተጠያቂዎቹ ምዕራባውያን ናቸው ሲሉ የሶሪያው ፕሬዝደንት በሽር አልአሳድ ተናገሩ። ምዕራባውያን ሶሪያ የሚገኙ ሽብርተኞችን መደገፋቸው አገሪቱ ውስጥ ላለው ቀውስ ምክንያት ሆነዋል ባይም ናቸው አሳድ። እንደ አውሮፓ አቆጣጠር በ2011 በሰላማዊ እንቅስቃሴ የተጀመረው የሶሪያ ውዝግብ የመንግስቱ ወታደሮች በወሰዱት የጥቃት እርምጃ በሁለቱ ወገን ፓርቲዎች መካከል ወደ የእርስ በርስ ጦርነት መቀየሩና እስካሁንም እየተካሄደ መሆኑ ይታወቃል። በሩሲያ መገናኛ አውታር ለኢንተርቪው የቀረቡት ፕሬዚዳንት አሳድ ግን የሶሪያ ውዝግብም ሆነ በውዝግቡ ምክንያት ለሚፈልሱ ሶሪያውያን ሰበቡ የእርሳቸው መንግስት የሚወስደው እርምጃ ነው የሚለውን ክስ አጣጥለውታል። ይሄ አሉ የምዕራባውያን ፕሮፓጋንዳ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ለቀዳሚው የምሽቱ አብይ ርዕስ ወደ ዝርዝሩ ልውሰዳችሁ። በትጥቅ ትግል ላይ ያለው የትግራይ ሕዝብ የጋራ ንቅናቄ የቀድሞ መሪ አቶ ሞላ አስገዶም አዲስ አበባ ላይ ትላንት ጋዜጣዊ መግለጫ ሰጥተዋል። አቶ ሞላ በጊዮን ሆቴል በሰጡት በዚህ ጋዜጣዊ መግለጫ የኤርትራ መንግስትና አርበኞች ግንቦት ሰባት በተፈጠረው ሁኔታ ኪሳራ ደርሶባቸዋል ብለዋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው መግለጫውን መከታተል ባለመቻሉ ከኢትዮጵያ ቴሌቪዥን ያገኘውን አጠናቅሮ ልኮልናል። አቶ ሞላ አስገዶም የሰጡትን መግለጫ ፍሬ ነገር እናቀርብላችኋለን። ከአርበኞች ግንባር ግንቦት ሰባት የተሰጠ ሌላ መግለጫና አንድ ሁለት ከዚሁ ከአቶ ሞላ የኤርትራ መውጣት ጋር የተያዙ ዜናዎችንም እናከታተላለን። ሁሉንም የተከታተለው ሰለሞን ክፍሌ ነው። እነሆ
በኤርትራ ውስጥ ከነበሩ ድርጅቶች እኛ ብቻ ነን የተሻለ ኃይል አደረጃጀትና አቅም የነበረ። ግንቦት ሰባትም ይህንን የእኛ ኃይል ለመጠቀም ብቻ ተብሎ የመጣ ኃይል ነበረ። ከዛ ውጭ ግን ሌላ ኃይል አልነበረም። ብርሃን ነጋ ወደ ኤርትራ መጥቶ ድርጅቶችን አሰባስቦ እንደዚህ ያደረገ ተብሎ ከዛ ውጭ ሄዶ እንትን ለማድረግ ነው የሚል ነገር ነውና ነጋዴ ነው የሚል ነገር፣ እሱ ብቻ ሳይሆን ከውጭ የሚመጡ ሰዎች በሙሉ በዛ ደረጃ ነው እኛ የምናያቸው። ስለዚህ ጥምረት እንበለው ውህደት እንበለው ከዚህ ያለፈ ነገር እንደሌለ የኢትዮጵያ ሕዝብም ሌላውም መረዳት ያለበት ጉዳይ ነው። ብርሃን ነጋ ምንም ነገር የለውም እዛ። ግን የኛ የነበረው የተደራጀ ኃይል የብርሃን ነጋ መሳሪያ ለማድረግ ብርሃን ነጋ ደግሞ ቅድም እንዳልኳችሁ ሂዶ ፎቶ፣ ስዕል ምናምን ቪዲዮ ይዞ ገንዘብ እንዲሰበስብበት የኤርትራ መንግስትም ዋናው ምክንያቱ ብርሃን ማምጣቱ በዚህ መሬት ባለው ጉዳይ ላግዛቸው አይደለም ያመጡት። በዚህ ደረጃ ስናየው ለኤርትራ በጣም በተለይ ለኤርትራ መንግስት በጣም ትልቅ ክሰራ ነው የሚል ነገር ነው። ልክ በተመሳሳይ ለግንቦት ሰባትም ከዛ ያልተለየ ብቻ ሳይሆን ብርሃን ነጋ ወገቡ ተቆርጠዋል ማለት ይቻላል። ሳስብ የነበረው በቃ ልክ እንደ ጋሪ የደምህት ኃይል የኔ ኃይል አድርጌ ሂጄ ገንዘብ እንደዚህ አድርጌ ምናምን ይመስለኛል። እኔ እሱ ሲፈልገው የነበረ ኃይል ትቶት ስለወጣ ለእነሱም በዚህ ደረጃም ለሁለቱ ትልቅ ሰራ ነው የሚል ነገር ነው። መንግስት ለአንድ ክራይ ቤት 25,000 ይከፍልልኛል። መኪና ሞልተዋል፣ መኝታ ሞልተዋል፣ ምግብ ሞልተዋል። እኔ የሚያሳልፈው ህይወት እዛ ሌላ፣ አንድ ትልቅ ባለስልጣን ላያሳልፈው ይችል ይሆናል። ግን ሁሉም ነገር ህልናህን መቀበል አለበት። ትምረቱ ራሱ 7 ዓመት መርቼዋለሁ፣ ግን ህይወት የሌለው የሞተ ነው ቅድም እንዳልኳቸው። ስለዚህ ስልጣንም ሞልተዋል። ሞላ ስልጣን አንሶት ነው ሊል ይችላል ለምሳሌ፣ ወይ ደግሞ ጥቅም ጎድሎት ነው ሊል ይችላል። ታዲያ ምን ሊሉ ትጠብቃላችሁ እናንተስ? ከዛ በላይ
አንዱ ዜና ትላንት በተገለጸልን መሰረት አርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ አቶ ሞላ አስገዶምን አስመልክቶ ያወጣው መግለጫ ነው። በቅድሚያ ይህንኑ ባጭሩ ለመመልከት እሞክራለሁ። የህወሀት ኢህአዴግ የስለላ ድርጅት ከሰሞኑ ሞላ አስገዶምን በማስመልከት ባወጣው መግለጫ በግልጽ እንዳስቀመጠው ይላል መግለጫው፣ ኢትዮጵያውያን የዲሞክራሲ ኃይሎች ተሰባስበው እንዳይታገሉና ስርዓቱን እንዳይፈታተኑ የማያደርገው ጥረት የለም። በዚህ በህወሀት ኢህአዴግ መሰሪ እንቅስቃሴ ደግሞ በቀላሉ መጠቀሚያ የሚሆኑት በጋራ የሚደረግ ትግል በግለሰብ ደረጃ ያሳጣናል ብለው የሚፈሩት የግል ጎጆና ጥቅም የሚያስጨንቃቸው ደካማ የፖለቲካ መሪዎች ነን ባዮችን ነው። በአንጻሩ በየድርጅቶቹ ውስጥ በሚገኙት ብዙሃኑ ሩቅ አሳቢ መሪዎች ጥረትና በተለይም ደግሞ ይህን ትግል ለዓላማ እንጂ ለሌላ ምንም አይነት የግል ጥቅም ያልተቀላቀሉና በትግሉ ሂደትም ትልቁን ሚና በሚጫወቱት ብዙሃን ታጋዮች አልበገርባይነት እንዲህ አይነት ደካማ መሪዎች ተከታይ በማጣት ሲዳከሙና በሚያደርጉት እንቅስቃሴ በድርጅታቸው ውስጥ የሚነሳባቸውን ተቃውሞ መቋቋም ባለመቻላቸው በቀላሉ እየተፍሸለሸሉ ከመራገፍ በስተቀር ከባድ ጉዳት ሳያደርሱ ይከስማሉ ብሏል። በዚህ የከሸፈ ሙከራ ውስጥ እጅግ የሚገርመውና የትህዴንን ብዙሃን አመራሮች ብስለት፣ የድርጅቱን መዋቅራዊና ድርጅታዊ ጥንካሬ እንዲሁም ብዙሃኑ ታጋይ ለጋራ ትግል ያለውን ቆራጥ አቋም ያስመሰከረው ይህንን የማፍረስ ሙከራ የመራውና ሳይሳካለት በመጨረሻም በጣም ጥቂት ተከታዮቹን ብቻ ይዞ የከዳው ለረጅም ጊዜ የድርጅቱ ሊቀመንበር የነበረው ሞላ አስገዶም መሆኑ ነው። እንዲህ አይነት የመክዳት ሂደት በአጭር ጊዜ በማኅበረሰባችን ላይ የሚፈጥረውን አስጨናቂ ስሜት የምንረዳው ቢሆንም ከዚያ በላይ ልንረዳው የሚገባው ግን በእንዲህ አይነት ከፍተኛ የአመራር ቦታ የነበረ ሰው ሙከራ አለመሳካት በእርግጥም የሀገራችን ፖለቲካ እየበሰለ ከግለሰብ አመራሮች ተጽዕኖ እየተላቀቀ አዲስ የተባብሮ መታገል አቅጣጫን እያበሰረ እየሄደ መሆኑንና በትናንሽ ሰዎች መግተርተር ይህ ሂደት የማይቀለበስ መሆኑን የሚያመላክት የረጅም ጊዜ ግኝት መሆኑን ነው ብሏል። ከአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ አቶ ሞላ አስገዶምን አስመልክቶ ያወጣው መግለጫ። አድማጮች፣ በትላንት ዘገባችን የተገለጹ አንድ ሁለት ጉዳዮችን ለማጣራት ጥረቶችን አድርገናል። አንደኛው አቶ ሞላ አስገዶም ወደ ሱዳን ሰራዊታቸውን ይዘው ሲወጡ ሊከላከሏቸው የሞከሩትን የኤርትራ ኃይሎች ጠራርገናል ያሉትን ነው። አንድ ስማቸው እንዳይገለጽ የጠየቁ የኤርትራ ጸጥታ መኮንን ወደ ሱዳን ሲያመራ የነበረውና በሞላ የተመረው ጓድ ከ100 ያነሰ ነው። ግጭት ተካሂዷል የተባለውም በኡማሃጀር በአብዛኛው የሱዳን መሬት ላይ ነው ብለዋል። የኤርትራ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ጸሐዬ ፋሲል በበኩላቸው ስለ ጉዳዩ የሚያውቁት ነገር እንደሌለና አጣርተው እንደሚመለሱልን ገልጸውልናል። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ ተስፋይ መኮንን ደግሞ አቶ ሞላ አስገዶም እንዳሉት ሳይሆን ውጊያ የተካሄደው እነርሱን በማሳደድ ላይ ከነበረው ከእኛ ሰራዊት ጋር እንጂ ከኤርትራ ኃይሎች ጋር አይደለም፣ እንዲያውም የኤርትራ ወታደሮች በዚያ አካባቢ የሉም ብለዋል። በግጭቱም ከእነርሱ ወገን የተመለሱም የተማረኩም አሉ ሲሉ አክለዋል። አቶ ተስፋይ መኮንን በኤርትራ ምን ያህል የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሰራዊት አለ በአሁኑ ጊዜ ለሚለው ጥያቄ ምላሽ ባይሰጡም ከአንድ ዓመት በፊት የተባበሩት መንግስታት ድርጅት የኤርትራና የሶማሊያ ተቆጣጣሪ ቡድን ያወጣውን ሪፖርት አግኝተናል። በዚሁ መሠረት 20,000 የትግራይ ተዋጊዎች እንዳሉ ሪፖርቱ ይገልጻል። ቡድኑ እንደ አውሮፓውያን ዘመን አቆጣጠር በ2013ና በ2014 ዓ.ም ከፍተኛ የኤርትራ ባለሥልጣናትን ዋቢ አድርጎ ያወጣው ሪፖርት መሆኑንም አስታውቋል። ከዚህም በተጨማሪ ከኤርትራ ስደተኞች ጋር ቅርብ ግንኙነት ያለው መቀመጫውን በአውሮፓ ያደረገ የሰብአዊ መብቶች ቡድን በኤርትራ በአስር ሺዎች የሚቆጠሩ የትግራይ ህዝብ ዲሞክራሲያዊ እንቅስቃሴ ተዋጊዎች እንዳሉ ገልጸዋል ይላል። ይኸው ከአንድ ዓመት በፊት በተባበሩት መንግስታት ድርጅት የኤርትራና የሶማሊያ ተቆጣጣሪ ቡድን ያወጣው ሪፖርት በዚሁ አበቃለሁ።
አድማጮች፣ በርዕሰ ጉዳዩ ላይ በየጊዜው በየቀኑ የሚኖሩ አዳዲስ ዘገባዎችን ይዘን እንቀርባለን። አሁን ወደ ቀዳሚው የምሽቱ ቅንብር ነው የምናልፈው። ሐኪሞን ይጠይቁ። ህመሙ በሕክምናው ቋንቋ ስትሮክ በመባል የሚታወቀው የበሽታ አይነት ነው። ሙያዊ ማብራሪያውን የሚሰጡን ደግሞ የነርቭ የህብለሰረሰርና የአእምሮ ሐኪሙ ዶክተር ዳንኤል ተስፋዬ ናቸው። በዚህ በዩናይት ስቴትስ በአትላንታ ክፍለ ግዛት የሚገኘው የዴካልብ የጤና ማዕከል አማካሪ ሐኪም ናቸው። የመጀመሪያውን ክፍል እንዲህ አቀናብረናል። ዶክተር ዳንኤል ከመሰረታዊው ጥያቄ እንነሳ። ይሄ ስትሮክ በመባል የሚታወቀው ሁለት አድማጮቻችን የጠየቁን ጥያቄ ነው መነሻችን። ወደ አንጎል የሚፈስ የሚመጣውን የደም መፍሰስ የሚያግዱ ሁኔታዎች ሲከሰቱ ድንገተኛ ነው የሚባለው በሽታ ጠባዩ ምን ይመስላል? እስኪ ከባህሪዎቹን ከመረዳት እንጀምር።
በጣም አመሰግናለሁ አሉላ። ስትሮክ ማለት የአንጎል ውስጥ ደም መፍሰስ ብቻ አይደለም። የአንጎል ውስጥ ደም መፍሰስ የሚከሰተው 15% የሆነው ስትሮክ ነው። 85% የሚሆነው ግን ስትሮክ አንጎል ውስጥ ደም መፍሰስ ሳይሆን ወደ አንጎል የሚሄደው የደም ስር መዘጋትና በዛ የደም ስር መዘጋት ምክንያት አንጎል ላይ የሚደርሰው ዳሜጅ ውጤት ነው። የአንጎል ውስጥ ደም መፍሰስ አክቹዋሊ 15% ብቻ ነው። 85% ኢስኬሚክ ስትሮክ የምንለው ነው። የደም ስሮቹ መዘጋት የሚያስከትለው ጉዳት ነው። ታላላቅና ታናናሽ የደም ስሮች አሉ አንጎላችን ውስጥ። የቦታው ጉዳይ የስትሮኩን አይነት ይወስነዋል።
ዶክተር ዳንኤል፣ ዝርዝሮች ውስጥ ሳንገባ በልማት በአብዛኛው አንጎል ውስጥ ደም መፍሰሱን ነው ከስትሮክ ጋር አዛምደን የምንወስደው እና በእርግጥ የደም ስሮች መዘጋት፣ የደም ዝውውር መቋረጥ፣ ወደ አንጎል መምጣት ያለበት የደም መጠን መቀነስ ወይም ጨርሶ መጥፋት፣ እስኪ ይግለጹት አድማጮች ከሚያውቁት ሁኔታ ጋር ለማዛመድ የአንጎል ውስጥ ደም መፍሰስ የሚለውን።
እንግዲህ ምንድን ነው ስትሮክ ማለት? አንጎል ላይ የሚደርስ ጉዳት አድርገን ነው ማየት ያለብን።
ድንገተኛ
አንጎል ላይ የሚደርስ ከደም ዝውውር ጋር የተያያዘ ጉዳት እንደዚህ አድርገን ብናየው ይሻላል። ምክንያቱም በሚፈስበትም ጊዜ ሊያ የፈሰሰው ደም የአንጎላችንን የተወሰነ ቦታ ይጫንና ከፍተኛ ጉዳት ያስከትላል። ያ በሚጫንበት ጊዜ ምንድን ነው ያንቀዋል ማለት ነው። የደም ስሮቹን ያንቃቸዋል። ይሄ የምናየው ከደም ስሮች ውጪ የሆነው ደም ይቋጠርና ይረጋና እዛ የደም ስሮቹን ይዘጋና በሁለቱም መልኩ ማለት ነው ተጭኖት ይዘጋና እንደዚህ አይነት ጉዳት ይደርሳል።
ይሄ በአንጎል ላይ የሚፈጠር ድንገተኛ ሁኔታ ምን አይነት ዝርያዎች ወይም ዘርፎች አሉት? እስቲ ከሚከሰትባቸው ወይም ከሚፈጠርባቸው ሁኔታዎች ጋር አዛምዶ ያስረዱን፣ አንዱ ከሌላው የሚለይባቸውን ጨምረው።
በጣም ጥሩ። እንግዲህ አንዱ ከሌላው የሚለይበትን የምናውቀው አእምሮን ካትስካን ወይም ኤምአርአይ በማንሳት ብቻ ነው። በክሊኒካል ኤግዛም ወይም በምርመራ በማዳመጥ ወይም እጅ እግርን አለማንቀሳቀስ መቻል አለመቻል በመሳሰለው እንደዛ አይነት ኮንክሉሲቭ የሆነ ዳያግኖሲስ መስጠት አይቻልም። የዛሬ 40 50 አመት ካትስካን የሌለበት ጊዜ እንደዛ ይደረግ ነበር። አሁን ግን በፍጹም እንደዛ ማለት አይቻልም። አክቹዋሊ ስትሮክ የኢሜጂንግ ዳያግኖሲስ ነው ማለት አምሮን በራጂ ማለት በካትስካን ወይም በኤምአርአይ አንስተን የምንሰጠው ዳያግኖሲስ ነው። በአሁኑ ጊዜ
የምርመራ ውጤት ነው በዛ መንገድ የሚረጋገጥ።
ያለዛ ምርመራ ወይም ደም ተዘግቶ ነው ወይም ደም ፈሶ ነው ማለት አንችልም።
መልካም። አንድ ሰው ለዚህ ድንገተኛ የአንጎል ጉዳት ይጋለጥ አይጋለጥ፣ ለሕክምና እርዳታም ሆነ ቀደም ብለው ለጠቀሱት ልዩ የምርመራ ሂደት ራሱን ለማቅረብ ከሌሎች አንጎልን ከሚጎዱ ችግሮችም ለይቶ እንዲያውቀውና በእርግጥም ማሳሳቢ በአፋጣኝ እርዳታ የሚፈልግ የጉዳት አይነት መሆኑን ለማወቅ በምን መወሰን ይቻላል? ምንድን ናቸው ዋና ዋናዎቹ ምልክቶች?
በጣም ጥሩ ጥያቄ ነው አሉላ። ቅድም እንዳልከው ስትሮክ በደም መፍሰስም ሆነ በደም ቱቦ መዘጋት የሚደርሰው ጉዳት ድንገተኛ ነው እና የመጀመሪያው ምልክቶች ለምሳሌ መናገር አለመቻል ወይም መንተባተብ ወይም መስማት አለመቻል ወይም መመሪያ አለመከተል ሊሆን ይችላል። ይሄ እንግዲህ ከቋንቋ ጋር የተያያዘ መንተባተብ ሊሆን ይችላል፣ ወይ ሰው የሚናገረው አይገባን ይሆናል፣ ወይ ምልክት አመራር በምንሰጥበት ጊዜ ወደ ግራ ታጠፍ ወደ ቀኝ ታጠፍ ወይ እንዲህ አርግ አፍህን ክፈት ምናምን በምንልበት ጊዜ ምንም ላይገባው ይችላል። ያ እንግዲህ የተወሰነ የአንጎል ቦታ ላይ ጉዳት ሲደርስ የሚከሰት ክስተት ነው።
የንግግር ችሎታን የሚቆጣጠሩ
ነገሮችን
የሚያስተውሉበትን ይጎዳል
በመዘጋቱ ከዛ የሚመጣ ለውጥ ነው አንደኛው። ሁለተኛው ምልክት የግማሽ ጎን ፓራላይዝድ መሆን ነው። ይሄ እንግዲህ ፊትን፣ እጅን፣ እግርን ያጠቃልላል። የግማሽ ጎን
ግማሽ አካልን ከፍሎ ሰውነት አልታዘዝ ይላል
ይደነዝዛል። አንዳንድ ሬርሊም እንደ ህመም አይነት ነገሮች የሚሰሙ ይችላሉ፣ ግን ያ ሬር ነው። ዋናው ፓራሊሲስ የምንለው በእንግሊዝኛው የአካል መጎዳት ነው። ግማሽ አካል መጎዳት፣
መዛል፣ አለመታዘዝ፣ ከአገልግሎት ውጭ መሆን
በጣም ጥሩ አባባል። ሶስተኛው ምንድን ነው? ራስ ምታት፣ ድንገተኛ ራስ ምታት ሊከሰት ይችላል። እስከ ዛሬ ታይቶ የማይታወቅ አይነት ራስ እንደምታውቀው ራስ ምታት በጣም ኮመን ነገር ነው። 98% የዓለም ህዝብ ራስ ምታት ያገኛል። እና እያንዳንዱ ራስ ምታት ማለት ስትሮክ ነው ማለት አለም። ይሄ ግን ቅስበታዊ የሆነ ድንገተኛ የሆነ እስከ ዛሬ ታይቶ የማይታወቅ አይነት ራስ ምታት፣ ከዛም በላይ ደግሞ ሌላ ተዛማጅ ነገሮችን ይዞ የሚመጣ ራስ ምታት ሊሆን ይችላል። የአካል አለመታዘዝን፣ የአይን አለማየትን፣ የመናገር መዛባትን የመሳሰለ የያዘ ራስ ምታት አንደኛው ምልክት ነው። ሌላኛው ምልክት ማየት አለመቻል። ብዙ ጊዜ በአንድ አይን እይታ ሊጠፋ ይችላል፣ ሁለቱም አይን ሊጠፋ ይችላል። ግን በአንደኛው ወይም በሁለቱም አይኖች እይታ አለመኖር የድንገተኛ የስትሮክ ምልክት ነው። ሌላ ደግሞ መሄድ አለመቻል፣ እግር ይከዳል፣ መራመድ ይከዳል። ሰው መቆም አይችልም፣ መውደቅ አለ። አንስቴዲ ጌት እንለዋለን በእንግሊዝኛ፣ ይንገዳግዳል። ይሄ ሁሉ ድንገተኛ ስትሮክ ምልክቶች ናቸው። እነዚህ ምልክቶች በሚከሰቱበት ጊዜ ድንገተኛ ሕክምና ሰው ማግኘት አለበት፣
በአጣዳፊ ሕክምና ማግኘት አለበት።
አጣዳፊ ሕክምና ግን በምንልበት ጊዜ ለምሳሌ ካትስካን ያለበት ፋሲሊቲ ካትስካን ያለበት ሲቲ ስካን ያለበት ክሊኒክ ወይ ሆስፒታል ቢሆን ይመረጣል። እንግዲህ በአሁኑ ጊዜ እኛ ሀገር ካትስካን ኤምአርአይ ብዙ ቦታዎች እየገባ ነው። ግን እንደዛ አይነት ያሉ ፋሲሊቲዎች ነው በድንገተኛ ሜዲያ
እንዲህ አለ። ቀደም ብለው የገለጹትን የምርመራ ውጤት በራጂ መሰል በአንጎል ውስጥ ያለውን ሁኔታ የሚያሳዩ ምስሎችን መቅረጽ የሚችሉ መሳሪያዎች ያሉበትን ነው እንግዲህ በቀላሉ አድማጮች እንዲረዱ ነው በግድ ወደ አማርኛ መልሰው። ያን አይነት መሳሪያ ያለበት የሕክምና ተቋም ቢኬድ ይመረጣል እያሉ ነው። ወዲያው ስለሚታወቅ
ድንገተኛም እርዳታ ማድረግ ይቻላል። እንግዲህ ምንድን ነው በአሁኑ ጊዜ እዚህ አሜሪካን ሀገር የምንጠቀምባቸው ወይም ያደጉ ሀገሮች የሚጠቀሙባቸው ፕሮቶኮሎች አሉ። አንዳንድ ሰዎች በዚህ በስትሮክ በተለይ ኢስኬሚክ ብንለው ማለት ይሄ የደም መዘጋት ባለበት ስትሮክ በአራት ሰዓት እና ከአራት ሰዓት በፊት የደረሱ ሰዎች ልዩ ሕክምና ይደረግላቸዋል። እንደዚህ አይነት ቦታዎች ዴዚግኔትድ ስትሮክ ሴንተርስ ይባላሉ በየቦታው። ያ አይነት ነገር ይኖራል። ሁለተኛ ደግሞ የህብለ ሰረሰር እና የአንጎል ሰርጀን ቀዶ ጠጋኝ ሐኪም ያለበት ፋሲሊቲ ደግሞ መሆን አለበት። ምክንያቱም በተለይ በርከት ያለ ደም ከፈሰሰ ያ ደም መውጣት አለበት። ያንን ለማውጣት ደግሞ ቀዶ ጥገና ሕክምና ባለሙያ ብቻ ሳይሆን ፋሲሊቲዎችም መኖር አለባቸው። ስለዚህ የስትሮክ ሕክምና ላይ ከምናተኩር ምክንያቱም እኛ ሀገር የስትሮክ ህክምና ትንሽ ገና ይመስለኛል። በአሁኑ ጊዜ ከስትሮክ ህክምና ላይ ከምናተኩር ስትሮክን መከላከሉ ወሳኙ ነገር ስትሮክ ነው።
አድማጮች፣ የበሽታውን ለመከላከል ወይም ይህን ድንገተኛ ሁኔታ ለመከላከል የሚደረጉ ጥረቶችና ህክምና አማራጮችን የተመለከተ ዘገባ በሚቀጥለው ሳምንት ፕሮግራማችን እናቀርባለን። አሁን ወደ ምሽቱ ተከታይ ቅንብር አልፋለሁ። ንግድና ምጣኔ ሀብት። የዛሬው ንግድና ምጣኔ ሀብት ዝግጅት ከአዲስ አበባ ቀላል ባቡር እስከ ኢንዱስትሪ ዘርፍ ልማት ሰፋ ያሉ ዘገባዎችን ያካተተ ነው። አዘጋጅና አቅራቢው ሄኖክ ሰማግዜር።
መጀመሪያ ለዚህ ለፕሮግራሙ አዳማጮች እና ለእናንተ እንኳን በሰላም አደረሰን ለአዲሱ ዓመት እላለሁ። እንግዲህ ይሄኛው ሁለተኛው የእድገትና ትራንስፎርሜሽን እቅድ ካለፈው ለየት የሚያደርገው እርግጥ አሁንም ቢሆን የግብርና ልማት ያው የመሪነት ሚናውን ይይዛል። ዞሮ ዞሮ ግን ሄዶ ሄዶ ወደ ኢንዱስትሪ ማዕከል ያደረገ ነው የሚሆነው። ምክንያቱም በሚቀጥለው ሶስተኛ የእድገትና ትራንስፎርሜሽን ኢንዱስትሪ ጎልቶና የመሪነት ሚና ይዞ እንዲጫወት ለማለት ነው። ስለዚህ በሂደት የኢንዱስትሪ ወይም ማኒፋክቸሪንግ ኢንዱስትሪ ጎልቶ እንዲወጣ በዚህ የእድገትና ትራንስፎርሜሽን ዘመን ሰፊ ስራ ይጠበቅብናል።
ሰፊ ስራ ይጠበቃል። እርግጥ ነው ባለፈውም በእድገትና ትራንስፎርሜሽን እቅዱ ኢንዱስትሪ ከፍተኛ እድገት ያመጣል ተብሎ ተጠብቆ ነበር። በእርግጥ ግን በተግባር እንዳየነው የአገልግሎት ዘርፉ ነው በስፋት ሲያድግ የተመለከትነው። ለምን የኢንዱስትሪ እድገት በኢትዮጵያ ምጣኔ ሀብት ላይ እንደተጠበቀው አልሄደም?
እንግዲህ ያው የራሱ የእድገት አካሄድ ነው። እንግዲህ በአንድ ጊዜ ኢንዱስትሪ ብድግ ብሎ የተፈለገውን እንትን የምንደርስበት አይደለም። ብዙ የማመቻቸት ሁኔታዎች ይጠይቃል። እርግጥ በፖሊሲው በምን በኩል የተቀመጡ ፖሊሲዎች ፌቨራብል ቢሆንም ስቲል ግን ኢንፍራስትራክቸሩ እና ደግሞ ቴክኖሎጂው በአንድ ጊዜ የሚፈለገው ደረጃ አይደርስም። ግን በእድገትና ትራንስፎርሜሽን አንድ እርግጥ ኢንዱስትሪ በ20% ሊያድግ ይችላል። ስለዚህ እድገቱ ጥሩ ነው። እርግጥ እንደተባለው ግን የደረጃ ጉዳይ ነው። ያው የእድገት ደረጃ የእድገት ሂደቱን ጠብቆ ነው መምጣት ያለበት።
እንግዲህ አስቀድመው የገለጹት እድገት አለ 20% ያሉት፣ በስፋት ግን በተለይ መንግስት የሚሰራቸው የኢንዱስትሪ ስራዎች ሲስፋፉ ይታያል። በግል ባለሀብቱ ዘንድ ያለው በኢንዱስትሪ ዘርፎ ያለው ተሳትፎ መስፋት እንዳለበት ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሲገልጹት የነበረው። በተለይ ቢሮዬ ድረስ ሊመጣ ይችላል ማንኛውም ባለሀብት በኢንዱስትሪ ዘርፍ እሰማራለሁ ብሎ የገጠሙ ችግሮች ካሉ ቢሮዬ ድረስ እንዲመጣ ሲሉ ነበረ። ግን በስፋት ሰው እየመጣ እንዳልሆነ ነው ጠቅላይ ሚኒስትሩ የገለጹት። ምን ማትጊያ ያሉ ማበረታቻዎች በተለይ በኢንዱስትሪ ዘርፍ ውስጥ የኢትዮጵያ መንግስት ያስቀመጣቸው የግሉን ዘርፍ ለማበረታታት የሀገር ውስጥንም የውጭንም ባለሀብት?
ማትጊያዎቹ መጀመሪያ ሁኔታዎችን የማመቻቸት ነው። እንግዲህ ለኢንዱስትሪ የሚመች ሁኔታ ማመቻቸት ስንል መጀመሪያ በመሰረተ ልማት እየተደረጉ ያሉ ጥረቶች ለዚህ አስተዋጽኦ አላቸው። ሁለተኛ አሁን በመንገድ ስራ በባቡርም አሁን እየሄድን ያለበት እና በቅርቡም አሁን ወደ አንድ ፈረንጆች አቆጣጠር በዚህ ዓመት መጨረሻ ማለት ነው ወይም ወደ ታህሳስ አካባቢ ውል የሚሆነው የባቡር መንገድ ለዚህ ተወዳዳሪ እንዲሆን ያደርጓል። ስለዚህ ይሄ አንድ ትልቅ ድጋፍ ነው የሚሆነው ለኢንዱስትሪው መስፋፋት። ሁለተኛ ሶስተኛ በዚህ በመብራት ኃይል እየተደረገ ያለ ኢንቨስትመንት በቂና አስተማማኝ የመብራት ኃይል መስፋፋት ለኢንዱስትሪው ትልቅ ድጋፍ ነው የሚሆነው እና ይህ የማመቻቸት ጉዳይ ይህም በጣም ጠቃሚ ነው። ምክንያቱም መብራት ያው ያለ መብራት ኢንዱስትሪ መስፋፋት ሊታሰብ አይችልም እና በመብራት በኩል እያደረግነው ያለው እምርታ ለዚህ አስተዋጽኦ ቀጥተኛ አስተዋጽኦ ያደርጋል። በሌላው በኩል ደግሞ በዚህ በሰው ኃይል ልማት ማለት እነዚህ በዩኒቨርሲቲ በሳይንስ በቴክኖሎጂ በኢንጂነሪንግ በተለያዩ የሚሰለጥኑት ወጣት ኢትዮጵያውያን በዓመት ወደ 400-500 ሺህ ግማሽ ሚሊዮን የሚያክል ተማሪ ይማራል በሃይር ኤጁኬሽን ማለት ይሄም ለራሱ ለኢንዱስትሪው መስፋፋት በጎ አስተዋጽኦ ነው የሚኖረው። ከቱም እንደ ድሮ የሰው ኃይል እጥረት የሰለጠነ የሰው ኃይል እጥረት ጎልቶ የሚታይበት ሁኔታ አይኖርም ማለት ነው። ስለዚህ እነዚህ ሁሉ በተዘዋዋሪ የሚረዱ ሆኖ ሌላው ደግሞ በኢንዱስትሪ ዞን ወይም ኢንዱስትሪ ፓርክ ተብሎ የሚነገርለት አሁን በኢንዱስትሪ ፓርክ በርካታ ፓርኮች ለመስራት እቅድ ውስጥ ተካተዋል። ለመጀመሪያ እዚህ ቦሌ ለኔ አካባቢ እዚህ አዲስ አበባ አካባቢ ማለት ነው የተጀመረው ኦልሞስት ተጠላቆ ተወሰኑ ባለሀብቶች ወደ ኦፕሬሽን ገብተዋል እና መሬት የተመቻቸ ቦታ የኢንዱስትሪ ቦታ ኢንዱስትሪዎች ተሰባስበው አንድ ቦታ የሚሆንበት እና አስፈላጊ ሰርቪስ በአንድ ቦታ የሚያገኙበት እና ደግሞ የመብራት የቴሌ የውሃ እንደዚሁም የመንገድ ከዛም በላይ ደግሞ የዌስት ትሪትመንት ደግሞ ኮመን ትሪትመንት ተደርጎ እና ወጪ ቆጣቢ በሆነ መልክ እንዲሰሩ መደገፍ ይሄ ራሱ አንድ ለማበረታቻ ሆኖ በርካታ ባለሀብቶች እና ደግሞ ጥራት ያላቸው ባለሀብቶች በዚህ ዙሪያ እየገቡ ናቸው ያሉት።
እንግዲህ አቶ ታደሰ እንበል እንደው ለምሳሌ ወይዘሪት ልማት አስፋው የተባሉ አንዲት የግል ባለሀብት በኢንዱስትሪው ዘርፍ ለመስራት ቢያስቡ የኢትዮጵያ መንግስት ያስቀመጣቸው ማትጊያዎች ኢንሴንቲቮች ምን እንደሆኑ እስቲ ዘርዘር አድርገው ይግለጹልን።
እሺ፣ ማትጊያዎቹ ተመሳሳይ ናቸው ለውጭም ለሀገር ውስጥም፣ ግን ልዩነት የሚኖረው ለሀገር ውስጥ የሚያመርተው ለውጭ ለኤክስፖርት የሚያመርተው የበለጠ ማበረታቻ አለው። እንደዚህ ከፋፍለን ብናየው ጥሩ ነው። እንግዲህ አንደኛ የሚያስገቡት ማሽነሪ ኢኩዊፕመንት ከቀረጥ ነጻ ይገባላቸዋል። ሁለተኛ ምርት ማምረት ሲጀምሩ ከሁለት እስከ 8 ዓመት ሊለያይ የሚችል እንደ ምርቱ አይነት የግብር እፎይታ ያገኛሉ። ከሁለት እስከ 8 ዓመት ባለ ሬንጅ ማለት ነው። ሌሎች የባንክ ብድር ነው። የባንክ ብድር በተመጣጣኝ ኢንተረስት ሬት ለመስጠት መንግስት ዝግጁ ነው። እንዲያውም አሁን ለባንክ የሚሰጠው ድጋፍ ከዚህ በፊት ኢርማርክ ያደረገው በጀት እጅጉን በጣም ከፍ ያለ እንደሆነ ነው ለመግለጽ የምፈልገው። መሬት ያው ኢንዱስትሪ ቅድሚያ ያለው ስለሆነ በሁሉም ክልሎች አዲስ አበባም ጭምር ለመስጠት ዝግጅት አለ።
እንግዲህ በኢንዱስትሪው ዘርፍ የተሰማሩ ባለሀብቶችንም በምናነጋግር ጊዜ በዘርፉ ደግሞ ባለሙያ የሆኑ የምጣኔ ሀብት ባለሙያዎችን ስናነጋግር በመሬትና በአስተዳደር ማበረታቻዎች ረገድ መንግስቱ ያስቀመጣቸው ጥሩ መስፈርቶች ቢኖሩም ግን በትግበራው ላይ ሲመጣ በተለይ የአካባቢ አስተዳደሮች ሁኔታውን በግልጽ የመረዳት ችግር እንዳለ ነው የሚገልጹት። ይሄ ደግሞ የአስተዳደራዊ ማነቆ እንደሆነባቸው ይገልጻሉ። ይህንንስ ለማሳለጥ ምን ስራ ታቅዷል ወደፊት?
አድማጮች፣ አቶ ታደሰ ኃይሌ የኢትዮጵያ ኢንዱስትሪ ሚኒስትር ዴኤታ በመጪው ሳምንት ለቀደመው የሄኖክ ጥያቄ በምጣኔ ሀብት ፕሮግራም መልስ ይሰጣሉ። ለአሁኑ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ 19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን መልሰን እስክናገኛችሁ በቀጠሮ አስተናጋጃችሁ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን በዚሁ እሰናበታለሁ። መልካም ምሽት።
This program has come to you from the Voice of America, Washington.